ሰነበታችሁ? ባለፈው ቃል ያካፈልኩት ላችሁ ከሆነ በቅዱስ ፍርሃት ስንመላለስ የሚል ነበር። እንዲያውም ብዙ አመነታው ቆየውና እግዚአብሔር በሐሳብ ያመጣው ነገር አከናብሬ ከዛፍ በኋላ የሚስማማ ርዕስ ስመርጥ ቅዱሳን ነኝና ቅዱሳን ሆኖ የሚል ነው። ያንን ነው ለመርከ ቻልኩት። አውቄ ተከታታይ ትምህርት አላረኩትም፣ ግን ሆኖ ስላገኘሁት ደግሞ አውቄ ታቦይ እንኳንስ በልጆች በግዕዛን እንኳን ተሰራለንና ያንተ ሐሳብ ነው ብዬ ተቀበልኩት። እኔ እግዚአብሔር የተመሰገነ ይሁን። ምንም ነገር ደግሞ በማስተምርበት ጊዜ እግዚአብሔር ለእኔ በጣም ይናገረኝ ነበረ። አንዳንድ ነገሮችን ብናገር እናንተን ብቻ አይደለም እግዚአብሔርን ይናገረኝ ነበረ። እግዚአብሔር ደግሞ ቃሉ ምንም አይነት ስሜት ቢፈጥርብን እንኳን ለእኛ ሳይሰጠን አይመልስምና በጥሞና ስሙት። ብዙ የምታውቁት ነገር ቢሆንም የእግዚአብሔር ቃል እንደሌላ ቃል አይደለም። በተነገረ በሰማነው ቁጥር፣ በተለያየ ሁኔታ ባዳመጥነው ቁጥር የተለያየ መልእክት ይዞልን ይመጣል። ምስክር ነን። መዘምራኑን ጌታ ይባርካችሁ እላለሁ። እኔም ምድር ላይ ያመጣችሁብኝና መሰረተ ክርስቶስ ቤተ ክርስቲያን ነበርኩኝ። በጣም ደስ አለኝ። በቃ ሞቅ ብዬ እንደ ድሮ የወጣት ሆኜ ተነስቼ ሁሉ ለማምለክ ሞከርኩኝና ተባረኩ። እግዚአብሔር ይሄ ሁሉ የእግዚአብሔር አሰራር ነው። እኔ ቅዱስ ነኝና ቅዱሳን ሁኑ ይላል። ቀደስ ማለት ምን ማለት ነው? ቀደስ ማለት መለየት ማለት ነው። ያለ ቅድስና ደግሞ እግዚአብሔርን ማየት አይቻልም። ወደ እግዚአብሔር ያልመጡ ያልተቀደሱ፣ ጌታን ያልተቀበሉ ሰዎች የተሳሳተ ነገር እንኳን ቢያደርጉ ልንፈርድባቸው አይገባም። ጌታን ገና አላገኙትም፣ አላወቁትም እና በጨለማ እንደሚመላለሱ ነው። ቅድስና ደግሞ አንድ ጊዜ ተሰም የሚቀር ነገር ሳይሆን ከነፍሳችን ጋር ትስስር ያለው ከእኛ ጋር ኑሯችን ጉዟችን የሆነ ነገር ምንጊዜም ልንቀደስ እንደሚያስፈልገን የእግዚአብሔር ቃል ያስተምረናል። አንደኛ ጴጥሮስ 1:15-16 ያለውን አነባለሁ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሆኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በቅዱሳን ሆኑ ይላል። ወይ 12:2 ላይ ባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ጠዋትም በባይብል ስተዲ ይሄ ጥቅስ ተጠርቶ ነበረና ስሰማው ደስ አለኝ። ከዓለም ጋር ምንም አይነት ህብረት ሊኖረን አይገባም። ይሄ ማለት ሁላችንም እንደምናውቀው ከዓለማውያን ጋር አንኖርም፣ በዓለምም አንኖርም። እንደ ዓለማውያንም ደግሞ ያለ ፍላጎት የለንም ማለት አይደለም። ሰው እግዚአብሔር እንደፈጠረ በዓለም ውስጥ ከዓለም ካሉ ሰዎች ጋር የምናደርገው ነገር አለ። ግን ዓለማዊነት የሚባለው የእግዚአብሔር ጠላት የሆነ አካሄድ ነው። ከዛ ጋር ምንም አይነት ህብረት የለንም። እግዚአብሔርን ባህሪ ለመካፈል ቅድስና በጣም ወሳኝ እንደሆነ የእግዚአብሔር መቀደስ እንዳለብን ነው። ከዓለም ጋር አንድ እንዳንሆን ማለት ነው። እግዚአብሔርን መምሰል ማለት ይህን ዓለም አለመምሰል ነው። ውጫችንም በውስጣችንም በምንም መልኩ ከዚህ ዓለም ጋር የምንመሳሰል አልተጠራንም። የእግዚአብሔርን ክብር የሚያሳይ አኗኗር ልንኖር ተመርተናል። ያም የቅድስና ኑሮ ይባላል። የቅድስና ኑሮን ደግሞ ያሉት ሁሉ ይለይታል። እግዚአብሔርን የሚያውቁ ሰዎች ያን ቅድስና ኑሮ ሲያዩ ለእግዚአብሔር ክብር ይሰጣሉ፣ ይደሰታሉ። እግዚአብሔር ይመስገን በዚህ ሰው ህይወት፣ በዚህ ሰው ህይወት፣ ይሄ ሰው ባረገው ነገር፣ እቺ ሰው ባረገችው ነገር እኮ ቅድስና አይተናል፣ የእግዚአብሔርን ስራ አይተናል፣ የእግዚአብሔርን አሰራር አይተናል በማለት ክብር ይሰጣሉ። ደግሞም እግዚአብሔርን የማያውቁ ሰዎችም ደግሞ እንዲሁ ስሜት ይሰማቸዋል። ያ ስሜት ግን አይመቻቸውም። እነሱ ውስጥ ካለው መንፈስ ጋር ስለሚጋጭ ለእኛ መልካም አቀባበል አያደርጉልንም። ሊጠሉን ይችላሉ። ከቻሉም ደግሞ ሊያሳድዱን ይችላሉ፣ ጠላት ካገዛቸው ማለት ነው። አንዳንዶች ደግሞ አሉ፣ ባልተቀደሰ ህይወት በዓለም ውስጥ እንኳን ሆነው ትንሽ ብልጭ ያለላቸው፣ መቼ ነው እኔ እንደዚህ መሆን የምችለው፣ መቼ ነው እንደነዚህ ሰዎች በርትቼ ሊሆን የምችለው ብሎ የሚመኘዋሉ። እና ቅድስና ህይወት ታይቶም እንኳን የሚታወቅ ነው። ለዛ የሚሰጠው ምላሽ ይለያይ እንጂ ማንም ቢሆን የቅድስና ህይወትን ያውቃል። በመሳደብም እንኳን ይገልጻሉ። ቤተክርስቲያን ሲጸልዩና ሲዘምሩ እዛ በኩል የሚያልፉ ወጣቶች እየተሳደቡ ሄዱ ነበር። ምን እነዚህ ደግሞ እንደ ጉራ ዘላለም ይጮኋሉ፣ እስቲ እንደውም ዛሬ መረበሽ አለብን ብለው ሁሉ ገብተው ጌታን ያገኙ ሰዎች ሲመሰላለ። ቅድስና ዝም ብሎ ከዓለማዊነት ጋር አይስማማም፣ የሚጋጭ ነገር አለው። ያ ግጭት ግን ወይ ለንስሐ ያበቃቸዋል ወይም ደግሞ በዛው ቀጥለው ይጠፋሉ ማለት ነው። እኔ ቅዱስ ነኝና ቅዱሳን ሁኑ የሚለው መልእክት ለማን ነው? እኔ ቅዱስ ነኝ ቅዱሳን ሁኑ የሚለው ቅዱሳን ነው። እኛን ጌታ የጠራን ሰዎች ቅዱሳን ነን ይላል እግዚአብሔር ቃልና ይሄ መልእክት ለእኛው ነው የተሰጠን። ይሄ ማለት ምንድን ነው? ቅድም ጠቀስ እንዳደረግኩት ቅድስና የሚቀጥል ህይወት ነው እንጂ አንድ ጊዜ ተቀብለ ነው በቃ ባንክ የምናስቀምጠው ወይም ቤታችን ግድግዳ ላይ የምናስቀምጠው አይደለም። ህይወት ስለሆነ ያንን ቅድስና በሚገባ ልንጠብቅ እንደሚገባ ነው። እናምን ገና መጀመሪያ ጌታ ሲጠራን ገና የተቀደስነን ግን በቅድስና ልንኖር ይገባል። ሳል ሌላ መጠሪያቸው ቤተክርስቲያን ነው። ቤተክርስቲያን ምን ማለት ነው? በአብዛኛው በእኛ ሀገር ቋንቋ ስናየው ቤተክርስቲያን ማለት ወደ ህንፃው ያመለክታል። ወደ ቤተክርስቲያን እንሄድ ወይም ደግሞ እዛ ሳውስ ሳይድ ያለው የስፓኒሽ ቤተክርስቲያን ህንፃው እንዴት ያምራል ብለን በምንናገርበት ጊዜ ህንፃው ላይ ነው የምናተኩረው። ቤተክርስቲያን ደግሞ ሌላው ትርጉሙና ትክክለኛ ትርጉሙ ቤተክርስቲያን ተልኮዋን እየተወጣች ነው። ቤተክርስቲያን ወንጌል ስርጭቱን ቅድም ወንድማችን እንዳለው ዛሬ ወይም በዛ ጊዜ ታሰማራለች በሚባልበት ጊዜ ህንፃውን ሳይሆን ክርስቲያኖችን እኛን ያመንነውን ነው የሚናገረው። እና ቤተክርስቲያን ትክክለኛ ትርጉሟ እኛን እንጂ ህንፃውን አይደለም። አዲስ ኪዳን ሁላችሁም እንደምታውቁት ከዚህ ቀደም ተምረናል የተጻፈበት የመጀመሪያ ቋንቋው ግሪክ ነው። ክርስቲያን ለማለት ኤክሊሽያ ነው የሚሉት። ኤክሊሽያ ማለት ደግሞ ከዓለም የወጡ መጀመሪያ ማኞች አልነበሩ። ክርስቶስ በመጣበት እና ባስተማረበት ጊዜ ግን የእሱን ትምህርት ተቀብለው በአንድነት በህብረት ከዓለም የወጡ ሰዎች ኤክሊሽያ ይባላሉ። ያ ቤተ ክርስቲያን ማለት ነው። እና ቤተ ክርስቲያን ማለት አማኞችን እንጂ ህንፃውን እንደማይገልጽ ይሄ ቃል ያስተምረናል። አማኞች በአንድ ቦታ የሚወሰኑ አይደሉም፣ በአንድ ዘመን የሚወሰኑ አይደሉም። ጌታ ከመጣ ጌታ ቤተ ክርስቲያንን ከጀመረ ጀምሮ መልሶ እስከሚወስዳት ድረስ ያሉት ናቸው ቤተ ክርስቲያን ወይም ኤክሊሽያ የሚባሉት። ቤተ ክርስቲያን ዘመን፣ ዘር፣ ድንበርም የላትም። ከጌታ ከመሰረታት ጀምሮ እስከ መጨረሻው እስከሚወስዳት ድረስ የምትኖር ናትና ሰፋ አድርገልና ይገባል። ጌታ ሲመጣ ክርስቲያን አመጣ ጌታን ተቀበሉ በነበሩ ሰዎች እስካሁን ድረስ አለ፣ እስከ መጨረሻውም ይቀጥላልና አጥብበና እናየውም። ቤተክርስቲያን ማለት በጣም ረጅም ያለች የምትቀጥል የተለያየ ቦታ በተለያየ አገር ያሉ ወንዶች ሴቶች ሁሉ እነዛ ቤተክርስቲያን የሚባሉት እና በአማርኛ ወይም ደግሞ ሌሎች የሀገራችን ቋንቋዎች ቤተክርስቲያን በምንልበት ጊዜ ህንፃን ስለሆነ የምናስበው ቤተክርስቲያን ህንፃ ማለት እንዳልሆነ ቃል ያስተምረናል፣ ምሁራንም አስተምረውናል። ቅድስና ሲባል የቅድስና መገለጫው እንዴት ነው? ወይንም ቅዱስ ከሆን ከተቀደስን ልናደርግ የሚገባቸውና ሲደረጉ የምናያቸው ነገሮች ምንድን ናቸው? ቅዱሳን እንዴት ነው የሚቀደሱት? ቅድስና ምንን ያጠቃልላል? የሚል ያጨለማ ብርሃን ልንሆን ተጠርተናል። ቺ ዓለም በጨለማ ትመሰላለች። በምናደርገው ነገር በማንተባበራቸው ነገር ሁሉ ለዓለም ብርሃን ልንሆን ተጠርተናልና በዚህ ነገር ልንተጋ ይገባናል። ዋጋ ቢያስከፍልም እንኳ እንደገና የዓለም ጨው ተብለናል። የዓለም ጨው ስንባል ለዓለም ጣዕም የምንሰጥ እኛ ባንኖር ኖሮ እኮ ስህተት የሆነውንም ነገር ኃጢአት የሆነውንም ነገር እንኳን ለመለየት ባልቻሉም ነበረ። ለዚህ ነው በጨለማ ላሉት ብርሃን ልንሆን ክርስቶስን በመምሰል በመቀደስ በታዘዝነው ኑሮ በመኖር ለዓለም ብርሃን እንድንሆን ተጠርተናል። ቀደስ ስንቀደስ ስንለይ ማለት ነው ዓለምን አለመምሰል። መለየት መቀደስ በጣም የሚያስፈልግ ነገር ነው። አንድ ነገር እጠቅሳለሁ፣ አለባበስ ነው። አለባበስ ቅድስናን አያመጣም፣ ግን ቅዱስ የሆነ አለባበስ እንዳለ መጽሐፍ ቅዱስ ይነግረናል። ቀኖና ልዩነት ያሉን ቤተ ክርስቲያኖች አሉ። ጋራ ቀኖናቸው የማይመሳሰል ወይም ከኛ የተጨመረ የተቀነሰ ነገር ያላቸው አሉ። እዛ ቤተ ክርስቲያን ልብሳቸው በጣም ለእግዚአብሔርን የሚያከብር ማንንም የማያሳስት የማይነቀፍ መልካም የሆነ አለባበስ ሲለብሱ እንመለከታል። ሚስ አንደርስታንድ እንዳታረጉኝ፣ አለባበስ አይደለም የሚያጸድቀው። ምናልባት የዓለም ሰላዎች ቢሆኑ ክፉ ነገር ሊያደርጉ የሚፈልጉ አለባበሳቸውን እንደዛ አድርገው ገብተው ሌላ ዓላማቸውን ሊያደርጉ ይችላሉ። አለባበስ ራሱ አይደለም ግን እግዚአብሔር የሚወደው እግዚአብሔርን የሚያከብር ሌሎችን ሰዎች ክፉ ሐሳብ ውስጥ የማይከት አለባበስ በጣም ከቅድስና ጋር የተመሳሰለ ነው። ዘዳግም 22:5 ናነብ፣ ሴት የወንድ ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ፣ ይህንን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነው ይላል። በጥቅል ትርጉሙ አንሄድም። ይሄ ኦሪት የነበረ ድንጋጌ ነው። ግን አለባበስ እግዚአብሔር ሊያከብር እንደሚገባ ይዳመላክታል። በዘመናችን ድሮ የተባለ ነገር ነው ይሄ። በዘመናችን በባህላችን በህብረተሰቡ አመለካከት እንደ ሁኔታው ያንን ሁሉ በማይጣረስ መልኩ አለባበስ የተቀደሰ ሊሆን ይገባል። ተስማማላችሁ ብዬ አስባለሁ። በዚህ ዓለም ላይ እንኳን ድሬስ ኮድ የሚባል አለ። አሁን ማይክል መስሪያ ቤት በሚሄድበት ጊዜ ጋውኑን ለብሶ የሚሄደው ራይታዌ ጋውኑን ሲያዩ ሐኪሙ መጣ ነው የሚሉት ሰዎቹ። ግን ስፖርት ሄዶ የተጫወተበትን ልብስ እንደለበሰ ሳይቀይር እዛ ቦታ ላይ ሄዶ በሽተኞችን ቢያገኝ ሐኪም መሆኑ ይጠራጠራሉ። ሐኪሙ የታለ ነው የሚሉት። እኔ ነኝ ቢላቸው እንኳን አንተ ነህ እንዲህ ሐኪሙ ነው የሚሉት። ያ ነገር ያ ድሬስ ኮድ እዛ ቦታ የሚለበሰው ዩኒፎርም የዛን ሰው ተግባር፣ የዛን ሰው ዓላማ፣ ሰው ሊረዳ እዛ እንደቆመ የመርዳት አቅም እንዳለው የሚገልጽ ነው፣ የተገባ ነው። ሰርግ ቤት ደግሞ በምንሄድበት ጊዜ ወይንም ስብሰባ በምንሄድበት ጊዜ የምንለብሰው ልብስ አለ። ያንን ልብስ ባንለብስ ብዙ አይነት የሚያስነቅፍ ነገር ሊደርስብን ይችላል። በቅርብ ያጋጠመኝ ልንገራቸው። ትንሽ ዘንጋ አልኩኝና ጂንስ ለብሼ የሄድኩኝ መስሪያ ቤት ማለት ነው። ከዛ በኋላ ሱፐርቫይዘሩ መጥቶ ነበር። ምንም አልጠረጠርኩኝም፣ ምክንያቱም አንዳንድ የሚለብሱ ስላሉ የተውትም ነበር የመሰለኝ። ጂንስ መልበስ እንደማይፈቀድ ታውቂያለሽ አለ። እንተዋወቃለን እና አውቃለሁኝ፣ ግን እኮ እኔ ጂንስ ደስ ስለሚለኝ ነው አልኩት። እንግዳው ጂንስ የምትፈልጊ ከሆነ ጥቁሩን ለብሰሽ ነው የምናትለብሽ አለኝ። ሶሪ፣ ልክ ነው አውቃለሁኝ፣ አውቄ ነው አይደግመኝም ብዬ አልኩኝ። እና በዓለም እንኳን አለባበሳችን ከምናደርገው ነገር ጋር እንደሚሄድ ነው። እና አለባበስ ሁላችሁም እንደምታዩት ይሄ ጉባኤ ብዙ ነገር የሚያውቅ እንደውም አልፎ የሚያስተምር ነው። እና በጣም ደስ የማይሉ የሚረብሹ የሚነቀፉ አለባበሶች እንዳሉ ነው። ምናልባት በመንፈሳቸው ገና ጮርቃ የሆኑ ገና ያልበሰሉ ሰዎች እነዚህ ራቆታቸውን የሚዘሉ ደግሞ እነሱ ጋር ምን እናደርግ እንሄዳደር ሊሉ ይችላሉ። ልነቅፍ አይደለም ማንንም፣ እነዛ ልጆች ናቸው ብላቸው። ገና መንፈሳዊ ህይወታቸው ምን ላይ እንደደረሰ አላውቅም። ደግሞ ጉዳቱንም አያስቡትም። በእነሱ እድሜ እያለሁኝ እኔ የፈለጉትን ልብስ ብለው ማናገባው ነበር የምለው አላውቅም። ግን እግዚአብሔር ቤት እግዚአብሔር መድረክ የተከበረ ነው። እግዚአብሔርን ማክበራችንን እሱን ማምለካችንን የሚወክል ነገር ለብሰን ልንወጣ ይገባል። ብዙ ሰዎች ደግሞ በሚዲያ አንዳንድ ስመለከት በጣም በዚህ ነገር እንደማይስማሙ ይናገሯሉ። እርግጠኛ ነኝ ምን ማለት እንደፈለግኩኝ ይገባቸዋል። ልብስ አለባበስ እግዚአብሔርን ለማክበሪያ ይሆናል፣ ለቅድስና እንደዛው የተግባባል ነው አይደለም። በጣም ትልቁ ደግሞ የቅድስና መገለጫ አነጋገራችን ነው። ከአፍ ከወጣ አፋፍ የሚባል ነገር አለ። በእኛ ባህል ካችን የወጣውን ነገር ሮጠን የምንይዘው አይደለም። ለምንናገረው ነገር ልንጠነቀቅ፣ በተለይም እግዚአብሔርን ወክለናል ብለን እግዚአብሔር ተከታዮች ነን ብለን የምንናገረውን ነገር ሰዎች ምንም ስለ መጽሐፍ ቅዱስ የማያውቁ እንኳን ናቸው ቀለብ አድርገው እንደዚህ ያላቸው ብሎ የሚሉ ምክንያቱም ነጭ ነገር ላይ ያለ ጥቁር ነገር ቶሎ ነው የሚታወቀው እና ይጠበቅብናል። በጣም የአንደበት ነገር ያስቸግራል። ይቅርታ ለመጠየቅ ጊዜ ይፈጃል። የምናገረው ነገር እግዚአብሔርን የሚያከብር መሆን አለበት። ኢዮብ 2:10 አነባለሁኝ። በዚህ ሁሉ ኢዮብ በከንፈሩ አልበደለም ይላል። ኢዮብ በጣም ትልቅ መከራ የደረሰበት ሰው ስለሆነ ምንም ቢናገር እንኳን ምክንያት ነበረው። ግን ያንን አለመናገሩ፣ አለማማረሩ፣ አለመሳደቡ እግዚአብሔርን አከበረ። የተቀደሰ አንደበት ነበረው ማለት ነው። ይሄ የሚነግረን ምንድን ነው? መጥፎ ነገር በምንናገርበት ጊዜ እግዚአብሔርን እንደምንደፍር፣ እግዚአብሔርን እንደምናሳዝን ነው። እና አንደበት በጣም ጥንቃቄ የሚያስፈልገው ነገር ነው። ግን አንደበት ብቻውን ተጠያቂ አይደለም፣ አብሮ የሚመጣ ነገር አለ። ያዕቆብ 1:26 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእሱ አምልኮ ከንቱ ነው ይላል። ያቺ ያለበት ንግግር ከየት እንደምትነሳ ይሄ ክፍል ያሳየናል። ሳተ ይላል ከልባችን የሌለውን ነገር አናወራምና አንደበትን ብቻ ሳይሆን የምንለው አስተሳሰባችንንም አብረን ልንገራ እንደሚገባ ነው። አንድ ጊዜ ማስተዋወስ እንደሆነ አላቀም ከትርንጎ ጋራ ትርንጎ አለሽ አስን እንነጋገር ድሮኔ እንነጋገር ነው ስለ ልጆች እናወራለን አለች ልጆች ሲጣሉ ክስ ያመጣሉ አንዱ ገለ ይሄን አረገኝ አንዱ እንደዚህ መጣኝ እንሰደበኝ እናም ብለ ይቀርባሉና አንደኛው ከሚሉት ነገር ወንድሙን ይመስለኛል ወይም እህቱን ሊሆን ይችላል በሆዱ አሰደበችኝ ብሎ ይናገር ይችን ነገር ሁላችሁም ታውቃላችሁ እነዚህ ልጆች ህፃናት ናቸው ቋንቋቸው ሊሚትድ ነው ግን ሰው ባይናገርም እንኳን በሆዱ የሚናገረው መልካም ወይም መልካም ያልሆነ ሀሳብ እንዳለ ነው እና ሳቅ እንደሳለን አዝናናን ግን ልክ ናቸው ደረት ብቻውን ሊናገር አይችልም የሚልከው አለቀ ውስጥ ማለት ነው እግዚአብሔር ይመስገን በቀላል በሚመስለውም ነገር እግዚአብሔር ያስተምረናል ትርንጎ ልክ ነኝ አይደል ታስታውሻለሽ እሺ ያዕቆብ 3:8 ደግሞ ስናነብ በእርሱ ጌታንና አብን እንባረካለን በእርሱም እንደ እግዚአብሔር ምሳሌ የተፈጠሩ ሰዎች እንረግማለን በአንድ አፍ በረከትና መርገም ይወጣሉ ወንዶች ሆይ ይህ እንዲህ ሊሆን አስቸጋሪ ነገር ይመስለኛል ናገረው ነገር በሙሉ በማንኛውም ሁኔታ ውስጥ ሆኜ እግዚአብሔር ክብር የሚያመጣ ነው ብሎ መናገር የሚችል ሰው ላይኖር ይችላል ድካማችን የተለያየ ነው እኔ ሁልጊዜ እግዚአብሔርን የሚያከብር ነገር ብቻ ካፌ ወጥቷል ብዬ ለዋሻ አልፈልግም ደካማ ነኝ ግን አይመቸኝም አንድ ነገር ብናገር በተለያየ ኢሞሽን ውስጥ ሲሆን አይመቸኝም ምክንያቱም ቅዱሱ መንፈስ ስላለ ይወቅሰኛል ከውስጥ ወቅሶም አይተወኝም እንደገና እንድተወው ንስሐ እንድገባ በዛ ሁኔታ ደግሞ የተጎዳ ሰው ካለ ይቅርታ መጠየቅ እንዳለብኝ ያሳስበኛል እና ይሄ በጣም ከባድ ነገር ነው ግን የማይቻል አይደለም እግዚአብሔር ያስችላል ወደ እግዚአብሔር በተጠጋን ቁጥር አካሄዳችንን እንደ እግዚአብሔር ፈቃድ ባረገን ቁጥር የምንችለው ነገር ነው በአካሄዳችን ደግሞ ቅድስና ይገለጣል ተግባር በተግባራችን ቅድስና ይገለጣል በሀሳባችንም ደግሞ እንዲሁ ያ በአፍ የወጣው ነገር ሰውን ሊያስቀይም የቻለው ነገር ወይም ሰውን ሊያሳዝን የቻለው ነገር የሚነሳው ራሱ አፍ ብቻ ወደ አይደለም ከልቦናችን ከሀሳባችን ይነሳል በጣም ሰፊ ነገር ነው እንደ ውቅያኖስ ነው ከለቀቅነው ብዙ ነገር ሰው ማሰብ ይችላል ይህንን ማረጋገጥ የምትችሉት ድንገት ቡና ጠጥታችሁ እንቅልፍ ያጣችሁበት ሌሊት ካለ የማይመጣ ሀሳብ የለም እንደገና እስከሚተኙ ድረስ ብዙ ነገር የሰው ጭንቅላት የማያስበው ነገር የለም ለሀሳብ ደግሞ መነሻ የሚሆኑ ነገሮች በመንገዳችን ከመጡ በጣም አይምሯችን በጣም የማሰብ ችሎታ አለው እኛ ግን የእግዚአብሔር ሰዎች የምናስበውን ነገር በሙሉ መቀበል የለብንም የምናስበው ነገር በሙሉ ትክክል ነው ብለን ማሰብ የለብንም በእግዚአብሔር ቃል በጸሎት በቅዱሳን ምክር ልንመረምረውና መልካም የሆነውን ሀሳብ ብቻ ልናስቀምጥ ይገባል በልባችን ያለው ሀሳብ ነገ ጠዋት ቃል ወይም ድምፅ ሆኖ ሌሎች ጋር ስለሚደርስ ነው ሀሳባችን ደግሞ ስንቀደስ አካሄዳችን ይቀደሳል አንደበታችንም ይቀደሳል ስጋችንን ደግሞ ልንጎሸመው ስለሚገባ ለእሱም ጉልበት እናገኛለን ስጋችንን መጎሸም እንዳለብን የእግዚአብሔር ቃል ይናገራል ምክንያቱም ስጋም ጠላታችን ነው ለመጥፎ ነገር ላለመቀደስ ስለሚገፋፋ ያንንም ለመጎሸም ያስፈልገናል ማለት ነው ማቴዎስ 12:35 ላይ እንዲህ ይናገራል በልብ ሞልቶ ከተረፈው አፍ ይናገራል ይላል ባችን ውስጥ የሌለውን ነገር አንናገርም አንድ ራሳችንን የምንሸነግልበት ነገር አለ ብዙ ጊዜ ልክ ይመስለኝ ነበር በቅርብ ነው ልክ እንዳልሆነ ያወቁት ርዕሰን መካከል ነው ሁላችንም ያደግነው እና አንዳንዱ ዝምተኛ ነው ቶሎ አይቆጣም አንዳንዱ ተናጋሪ ነው በአብዛኛው ተናጋሪ የሆኑ ሰዎች ካፋቸውን መትረየስ የሚመስል ነገር ተናግረው ሰው አሳዝነው መናገራቸውን እንኳን ይረሱታል ለምን ይሸከማሉ እኮ ወቅቷል ከነሱ ያ የተናገሩት ነገር ግን ሄዶ ሌላውን ያቆስላል ያን የተናገሩትን ሰው አባየገል የከሸን ተናግረው ሄዶ ሊያናገሩ ይችላሉ አይች እኮ ዝም ብላ የምትለፈልፈው በሆዷ ምንም የለም ይላሉ ብዙ ጊዜ ልክ ይመስለኝ ነበር አሁን ልክ አይደለም ያ ሰው ያስቆጣውን ነገር ሰባው ክፉ ነገር ካወጣው ምን ሊያደርግስ ወይ ይቀመጣል ሌላው ሰው ግን ያቆስላል ትክክል አይደለም በልባችን የሌለውን ነገር ማንም አይናገርም በልብ የሞላው በአፍ ይወጣልናል የእግዚአብሔርን ቃል የበለጠ አምናለሁ ሰው በልቡ ያለውን ነገር ነው የሚናገረው አንድ ልብስ ነገር አባባል ታቆ ከሆነ አላቅም ሆድ ያባውን ምክር ያወጣውን ይባላል ለምን ትናገሪያለሽ እንዳትሉ ለምሳሌን ያመጣሁት አንዳንድ ሰዎች የሚጠጡ ሰዎች አሉ ሳይጠጡ በጣም ሰላማዊ ናቸው ምንም በቃ ለቀላ ብለው ሰው ማያዩ ሰው ቢቀየሙ በሆዳቸው ይላሉ እንጂ አይናገሩ በትክራሪ ነገር ከተጠጨው በኋላና ያ ኮንትሮል የሚያደርገው ያይሮ ክፍል ስለላለ ሞልን ጻድረው ሚስተር ቢነገሯቸው ስድብ ወር ሰው ልሳደባለሁ አስቀይማለሁ አይ ሰው ቁጣጥቶ ቆሮ ታይው ባክሽ ተው ባክሽ ይባል የለም የለም ወዲ አባው ተቀየ ወጣው ይላል ይሄ ማለት ለማስረዳት እንሽ ድሮ ቋንቋ ከሆነ ብቅል ማለት ያው ጠላ የሚያመገበት ነው ያ ሰው ወዶ ያስቀመጠው ነገር አንበረት ፍቃድ ይጣጣ ያውጣዋል ማለት ነው ይሄንን በብዙ አይቻለሁኝ እኔ ባደኩበት አካባቢ አሉ ሰዎች ሲጠጡ የሚናገሩ እሳቸው ተጠጣውና ተናገራቸው ይላሉ ግን የሚናገሩት ነገር ሆዳቸው የነበረውን ስለሆነ አዲስ ነገር ያ አልኮል ብቻ ገብቶ እንዳላናገራቸው ነውና ሆዳችን ልባችን ልጆች ልጆች ሆዳችን ይሳደባሉ ለሚሉት ልባችን ውስጥ ያስቀመጥነው ነገር አይምሯችን ውስጥ ያስቀመጥነው ነገር ሁኔታን ጠብቆ ይወጣና ሰው ሊጎዳ ይችላል ስለዚህ አንዳንድ ጸሎት ደግሞ በቅዱስ አማካከል የሰማሁት አለ አንዳንድ ኃይለኛ ነገር ውስጥ በሚገቡበት ጊዜ ከሰው ሊያጋጫቸው ሊመጣ ነገር አጠገባቸው በደረሰ ጊዜ አኪ ሆይ አፌን ያዝልኝ ምን በያቃደም አፌን ያዝልኝ ማገርም አልፈልግበት ቦታ አፌን ያዝልኝ ይህ ጸሎት ይህኛው አይነት ጸሎት አሜንድ መሆን አለበት ብዬ አስባለሁ ምክንያቱም ምላስ ብቻውን አፍ ብቻውን የምታመጣው ነገር የለም ልቤንም ቀድስልኝ ልክ እንደ ቧንቧ ነው የቧንቧ መጨረሻ መጀመሪያ ምንጩ ላይ ያለው ውሃ ቢዘጋ በቧንቧ ውስጥ አልፎ አይመጣም ስለዚህ ልቤን ቀድስልኝ ስንለው አውቶማቲካሊ አፋችንን ይቀድሳል ደት ያገኘሁት ነገር ነው አፌን ያዘልኝ ጥሩ ይመስለኝ ነበር ጥሩ ሆኖ እያለ ግን አፌን ብቻ አይደለም ልቤንም ቀድስልኝ ማለት እንደሚገባን ተረድቻለሁ ሌላው ደግሞ ቅዱሳን ሊያረጉ የማይገባቸው ነገር ሽንገላ ነው እሱም 100% ሽንገላ በእኛ መካከል የተገባ ነገር አይደለም ሽንገላ መጥፎ ነው አቅም ካነሰን ዝም ብለን ብንሻለው አንድን ክፉ ነገር አይተን ወይም መጥፎ ነገር አይተን አስፈራን ዝም ማለቱ ጥበብ ነው ብዬ አስባለሁ ሔዋንን እኮ ሰይጣን ስለሸነገላት ነው እግዚአብሔር አዘዛትን ነገር ትታ ያልታዘዘችውን ነገር በትታ ብዙ መከራ ለኛ ሁሉ የሚተርፍ ያመጣችልን ሽንገላ በእኛ መካከል ቦታ የለው እግዚአብሔር ከረዳን ጸጋውን ከሰጠን የበደለን ሰው የሚያጠፋን ሰው ብንወቅሰው ምናልባት ያ ሰው ሊመለስ ይችላል ባይመለስም እንኳን እኛ ከዛ ነገር ነፃ እንሆናለን ማለት ነው እና ሰውን መሸንገል በጣም መጥፎ ነው ዝም ማለት ይሻላል ብላለሁ መዝሙር 145 ስናነብ እንዲህ ይላል ጻድቅ በምህረት ይገስጸኝ ይዝለፈኝም የኃጢአተኛ ዘይት ግን ራሴን አይቅባ ይላል በዛ ባህል በምረዳው ልክ ነው መናገር የምችለው ሰውን ዘይት ይቀባል ሰውን ለማክበር ዘይት በተለያየ ስርዓት ውስጥ ይጠቀሙበታልና ለመልካም ነገር ሰው ራሱን ዘይት ይቀባል ብዙ የዘዳግም ውስጥ ሄደን ብንመለከት ራሱ ላይ ዘይት አፈሰሰ ብዙ ቦታ ይጠቀሳል ለመልካም ነገር ነው ለሹመት ነው ለክህነት ነው ለፍቅር ነው ዘይት ሰው ሊቀባ ይችላል ኃጢአተኛ ከሆነ ግን ያን ዘይቱን አልፈልግም በዛ ይልቅም ይሻለኝ ጻድቅ የሆነ ምህረትን የተሞላ ሰው ባጠፋ ቢገስጸኝ ቢዘልፈኝ እሱ ይመቸኛል ብለው ይሄ በጣም ቆንጆ አባባል ነው ጥሩ ነገር ነው ቢዘለፍ ምናልባት ለጊዜው እንኳን የሚከፋው ነገር ቢኖር ከተዘለፈበት ትምህርትን ያገኛል ለንሳ ፍሬም ደግሞ ከእሱ ሊወጣ ይችላል እና እግዚአብሔር ይመስገን ሽንገላ የሚባል ነገር በአማኝ ህይወት ውስጥ በፍጹም መኖር የሌለበት ነገር ነው ሽንገላ እንዳልኳችሁ የዲያብሎስ መሳሪያ ነው ሁለተኛ ጢሞቴዎስ 3:1 ላይ ደግሞ ሄጃ ነበር ቅድስና በብዙ መንገድ እንደሚገለጽ በእግዚአብሔር ቃል ውስጥ በተለያየ ስፍራ ተጽፏል ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ የሚያስጨንቅ ዘመን ገና እየጠበቅነው ነው ያለነው ወይስ እዛ ውስጥ ነን እሱ አይነት አመለካከት ሊኖር ይችላል እኔ ግን አምናለሁ የሚያስጨንቀው ዘመን ውስጥ ገብተናል አማላችሁ በዚህ እሺ የሚያስጨንቀውን ዘመን ገብተንበታል ማስረጃዎች አሉ ናቸው ክስተቶች አሉ የምንሰማው ዜና አለ ምልክቶች አሉ የተፈጥሮ አደጋዎች አሉ በጣም የሚገርመን እያየናቸው እንደገና ለሽ ብለን መንተኛ የሚያስጨንቀው ዘመን ውስጥ እንደገባን በእርግጥ ይጨምራል እግዚአብሔር ከአቅማችን በላይ ፈተነንም ይጨምራል እና በዚህ ዘመን ደግሞ ለእኛ ፈተናው ከባድ ነው ለመቀደስ ከባድ የሚሆንበት ጊዜ እንደውም የእግዚአብሔር ቃል እንደሚለው በመከራ ውስጥ ቅዱሳን እንደሚያልፉ ብዙ ነገር እንደሚደርስባቸው ይናገራልና በዛ ዘመን ውስጥ ነው ያለነውና እንዴት እንቀደስ ምናልባት አንዳንዶቻችን ጌታ መጥቶ ወስዶን በተገላገለን ሊሆን ጥሩ ነው። እንደዛ በጣም ዘቤስት ነገር ነው። እሱ እንደዛ ሊወስደን ግን ተቀድሰን ነው ወይ የምንጠብቀው? ክርስተኞች ሆነን ነው ወይ የምንጠብቀው? በመከራ ውስጥ ስናልፍ እንዴት በቤተ ክርስቲያን እንደምንመላለስ አውቀን በዛ እየተጋን ነው ወይ? አንዳንድ ወደ ሀሳብ የመጡ ነገሮችን አቀርባለሁ። ጌታ ኢየሱስ ክርስቶስ ማቴዎስ 6 ላይ ሐዋርያት እንዴት እንደምንጸልይ አስተምረን ባሉት ጊዜ አባታችን ሆይ የሚለውን ገና አፍ ከፈታንበት ጊዜ ጀምሮ የተማርነውን ጸሎት ነበረ ያስተማራቸው። ከዛ ውስጥ አንዱን እንጠቅሳለሁ። 6:12 ላይ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን የሚል ጸሎት አለ። ይህ በጣም አስፈላጊ ነገር ነው። ይቅር የተባልን የተቀደሰን የተለየን ሰዎች ከበደል ጋር ምንም አይነት ቁርኝት ሊኖረን አይገባም። በደልን እየቆጠርን ይሆን ወይ? ታ ይመጣል መጨረሻው ዘመን ነው እያልን የምንኖር ክርስቲያኖች በቤተ ክርስቲያን ሆነን በደልን እንቆጥር ይሆን? በደልን አንሸሸው ኖራለን። ጊዜ በተለያየ መልኩ ተጋኖ ቢሆን ምንም ቢሆን በደል አለ። ግን በደልን እንቆጥራለን ወይ? የይቅርታ ምሳሌ መሆን አቅቶናል ወይ? ወይስ ሆነናል ወይ? እዚህ ዘመን ያለውን ችግር እኮ መፍትሄውን ከየትም አናገኘውም ከቤተ ክርስቲያን ነበረ። ምሳሌ ሆነናል ወይ? እግዚአብሔር ይመስገን ቤተ ክርስቲያናችን በጣም ነው የምወደው። በቆየም ቁጥር ብዙ ኳሊቲ የሆኑ ሰዎች ብዙ ጌታ ይረዳቸው ከማንም የማስበልጣቸው ወገኖች ናቸው እዚህ ውስጥ ያሉት። የመውቀስ አይደለም የኔ ሞቲቭ፣ ግን ጠቅላላ ነገር ላይ በቻልኩት ልክ እያየሁ ነው የምናገረው። በቂምና በበደል ተሞልተን የይቅርታ ተምሳሌት የይቅርታ ምሳሌ መሆን አቅቶን ከሆነ የቀረን ነገር ስላለን ልንመለስ ይገባናል። ወንድሜ ከኔ ይሻላል፣ እህቴ ከኔ ትሻላለች የሚል ልብ ሊኖረን ይችላል። ይገባል። በጣም በዚህ ነገር ልንባረክ ያስፈልጋል። እንግዲህ እዚህ ላይ የምናገረው ነገር በደልን ይቅር ባለማለት በደለኛ ሆነን ተገኝተናል። ባችንን እንመረምራለን። በዚህ በደልን ይቅር ባለማለት በደለኞች ሆነን ተገኝተናል ወይ? ችንን እንመረምራለን። ላናቀው እንችላለን። እግዚአብሔር ደግሞ ስፔሲፊክ የሆነ ለእኛ ሬማ ቃል የሚያመጣለን ከሆነ ይቀጥለዋል በሌላ መንገድና እግዚአብሔር ይናገረናል። በደልን በፍጹም ይቅር ካላለ ለሌሎች ምሳሌ ካልሆነ እኛንም ያስጠይቀናል። ሌሎችም ደግሞ ልንጠቅም ስንችል የምንጎዳ ለመሆን እንችላለን። በጭንቀትስ ልንመላለስ ይገባል ወይ? የሚያስጨንቅ ዘመን ነው ተብሏል። ተጨነቁ ተብለናል አልተባለም? የሚያስጨንቃችሁን ሁሉ በእግሩ ስልጣን ውስጥ ስለተባለ መጨነቅ የሚባል ነገር የለም። ተቃራኒ የሚመስል ነገር ደግሞ አለ። ልንዘናጋስ ይገባል ወይ? አትጨነቁ ተብለናል እና ምንም አያስፈልግም ልንል እንችላለን ወይ ስንል በፍጹም መዘናጋት የለብንም፣ መትጋት አለብን። በተለያየ ወንድሞች እህቶች ተምረናል እና ይህንን ነገር ሁላችንም እናውቀዋለን። ልንተጋም የሚያስፈልገን መዘናጋትም የለብንም። ይልቁንም ቀኑ ሲደርስ እያያችሁ አብልጣችሁ ይህንን አድርጎ የተባለውንም ማሰብ ይገባናል። መሳዊ አንድነት መትጋት አብሮ ለመያያዝ መሰብሰባችንን ማምዛት አለ። በአካል ብቻም ሳይሆን በአካል መሰብሰብ መልካም ነው። በአንድነት በልብ አንድነት እንሰበሰብ ይገባል። አሁን እኛ ቅዳሜ እንሰበሰብ ነው። እንግዲህ ጥሩዬ ቅድም ተናግራለች እና አንዱ ምስሉ ነው። እግዚአብሔር ይርዳን። በተለያየ ነገር እንዳንጠላለፍ እግዚአብሔር ያግዘን። መሰብ ስንሰበሰብ ማህበር አይደለም፣ የእግዚአብሔር ጉባኤ ነው። በዛ ውስጥ በተቀደሰ ልብ መጥተን እግዚአብሔር እንደሚወዱ ስንሆን እግዚአብሔር በእኛ መካከል ይሰራል። ለሌሎችም እንተርፋለን። ለሌሎችም ብርሃን መሆን ጨው መሆን እንችላለን። ለማገልገል በተሰጠን ጸጋ ሁሉ ደግሞ ማደግ አለብን። እግዚአብሔር ጸጋ ያልሰጠው ሰው ማንም የለም እንዳለ ለዚህ ብዙ ተምረናል። ግን ያ ጸጋ ማደግ አለበት። ትንሽ ናት እኔ እኮ አልችልም የሚል ነገር የለም። ያለንን ስናወጣው እግዚአብሔር ይጨምረዋል፣ እግዚአብሔር ያድሰዋል፣ እግዚአብሔር ያርመዋል። ስህተት እንኳ ቢኖርበት እግዚአብሔር እያስተካከል ይሄዳል። እና እግዚአብሔር ይመስገን በተሰጠን ጸጋ ሁሉ እያንዳንዳችን አገልጋዮች ስለሆነ ብርሃን ልንሆን ተጠርተናል። ቅድም እንዳልኩት ባለፈው ፓስተር ጌታቸው ፈይሳ ያስተማረው ሰምቼ ነበረ። አልተመቸኝም፣ ቅዳሜ ልሄድ አልቻልኩም። እና እየነደዱ ማብራት የሚል ነገር ያስተማረው ነገር ልቤ ውስጥ ቀርቷል። እየነደዱ ማብራት፣ ያ የሚወጣ ብርሃን ለሌሎች ብርሃን ይሆናል፣ መንገድ ያሳያል፣ አቅጣጫ ያመለክታል። ያ ግን ብርሃኑን የሚያወጣው ሰው እየተቃጠለ እየነደደ እያለቀ ይሄ የሚለው ምሳሌው ሳይመችም በሰው ዋጋም እየከፈሉ ሳይፈሩ እግዚአብሔር እንደፈቀደና እንዳስቻለ ሌሎችን ማገልገል ሳይጠብቁ አልባት ሳላን አገልግሎት ወዲያ ወጥቶ ላይታይ ይችላል። እንዲህ ለፍቼ ለፍቼ ከመናቀር የገላትያ ትምህርት ያጠና ነው እኛ ባይብል ስተዲ ማጣጠሉ ሰዎች ጆይን ብታረጉ ተጠቅሙናላችሁ። እሁድ ነው እናጠናውና እዛ ላይ የሐዋርያው ጳውሎስን ህይወት እናጠና ነበር። ሐዋርያው ጳውሎስ በጣም እየተገላታ የሰራው ሁሉ ሲያፈርሱበት እየተጨነቀ እንደምጥ ይዞኛል ሁሉ ይያለ በጣም ከባድ የሆነ ጭንቀት ውስጥ እየገባ ይናገር ነበር። ግን አላማው ምንድነው? እንዲመለሱ ትክክለኛውን ክርስቶስን አምነውት የነበረውን እንደ ፊታቸው ተስሎ ይታይ እንደነበረ ሆኖ የነበረውን ክርስቶስን መልሰው እንዲያገኙት እንዲመለሱ ተሳቱበት መንገድ ይናገር ነበር። እዛ ላይ እየነደዱ ማብራት ማለት ያ ነው። ተመችቶት አይደለም ሐዋርያው ጳውሎስ እየተደበደበ መከራ እየደረሰበት ብዙ ችግር እየደረሰበት ያን ጉዳቱን አይደለም የሚያየው። እየነደዱ ማብራት ማለት ከዛ ጋር ይመሳሰላል። ድንገት ሐሳቤ ላይ የመጣ ነገር ነው ግን ይጠቅማል እየሰላሰኩ ነው የምናገረው። ራሳችንን በቃሉ በጸሎትና በንስሐም ጊዜ ማጠባለብን። አንድ ቀን ሻወር ወስደን በማግስቱና በሶስተኛው ቀን አያስፈልገንም እንደማለት ሁሉ ንስሐም ቃሉንም ማጥናትም ሁሉም ነገር በቃ ልክ ምግብና ውሃን እንደማናቋርጠው ሁሉ መንፈሳዊ ህይወቱም ጊዜ እናሳድግ ይገባናል። ዛሬ በአካል ቤተክርስቲያን ብዙ ነን፣ ቤተክርስቲያን ብዙ ሜምበር አላት። ግን የሚባቸው የት ነው ያለው ብለን ብንመረምር ምናልባት ጥያቄ ውስጥ የሚያስገባ ነገር ውስጥ ልንገባ እንችላለን። ልባችን ካልተገዛ ፊዚካሊ መተን እዚህ መቀመጣችን ወይም መመላለሳችን ብቻ ቅድስና ይሰጠናል በሙሉ ተቀድስናል እንድንል አያስችለንም። እና በዛ ላይ ደግሞ ልንሰራ ይገባል። ይሄ የእግዚአብሔር የሥራ ዘመን ነው። እግዚአብሔር ምንጊዜም ሰራተኛ ቢሆንም በዚህ ሰራበት ነው እና እንደዚህ ይናገራል። ያሶስ 16 7 እስከ 17 ያለው ስንመለከት በመሰራበት ቀን ገንዘቦች እግዚአብሔር በስልጣኑ ምንም ማድረግ የሚያቀተው አይደለም፣ ምንም አጋሽ ፈልጎ አይደለም። ግን የበረከቱ ተካፋይ እንድንሆን ልንሰራ የሚገባን እኛ ነን። እግዚአብሔር የሥራ ተካፋዮች እንደሆነ እናውቀን ነው ጊዜ በግንኙነታችን ቅዱስ እንዲሆን ያስፈልጋል። ገንዘቦች ይሆናላችሁ አለ። በሰራበት ቀን ገንዘቦች ይሆናላችሁ ሲል እስቲ ኮማንዶን አስቡት። ባንዶ አንድ በጣም ድንቅ የሆነ የአገር ማዳን የቤተሰብ ማዳን ቢሆን የሚሰራው በጣም የሚገርም ነገር አለ። ገለባ ወርዶ ወርዶ ከአይሮፕላን ወርዶ ጠላትን ተቋቁሞ አጥፍቶ ሰውን ሊያድን ይችላል። አንድ ኮማንዶ የነበረ ሰውዬ ላይ ያለ ነገር ስመለከት አንድ ቦታ ጦርነት በነበረበት ቦታ እንዴት ከአይሮፕላን ወርዶ በጥቂት ደቂቃ ውስጥ እነዛን ሰዎች እንዳያጠቁ ማድረግ እንደቻለ ሲናገር ሰምቼ ነበረ። ያችን ነገር እሱ በግማሽ ሰዓት ወይም በአንድ ሰዓት የሰራትን ስራ ወዲያውኑ አይደለም ያገኛት፣ ለብዙ ዘመን ተለማምዶ ተዘጋጅቶ ነው። ያ የእሱ ጥበብና የእሱ ችሎታ ባስፈለገበት ቦታ ግን ተዘጋጅቶ ስለጠበቀ ወዲያውኑ ገብቶ ትልቅ ጀግንነት እንደሰራ ሲናገር ነበርና ያንን ማሰብ ይገባናል። የእግዚአብሔር ሕዝብ ደግሞ የተነገረን ነገር አለ። ኤፌሶን 6 ላይ ወንድማችን ፍቅር በጣም ያስተምረናል። ከህይወታችን ጋር እያያዘ እግዚአብሔር በሰጠው ጸጋ እግዚአብሔር ይባርክህ እያልኩኝ እንዴት አድርገን እንደምንታጠቅ ያስተምረን ነበረ። የእምነትን ጋሻ ቃሉን ሰይፍ እያለ ልክ በጦር መሳሪያ እያወዳደር ስለተማራችሁት እሱ ላይ ብዙም ባልናገረው ተዘጋጅተን ልንኖር እንደሚገባል ተምረን ነበርና መታጠቅ አለብን። የዘመን አስፈሪ ዘመን ነው። ዘመን በጣም አድርጎ የሚያዘናጋ ዘመን ነው እና ድንገት የሚሆኑ ነገሮች ቢኖሩ እኛ የት ነው የምንገኘው? ከዓለማውያን ጋር ካላመኑት ጋር አብረን እንፍረከረካለን ወይ? አብረን እንጨነቃለን ወይ? አብረን እናለቅሳለን ወይ? አይዟችሁ ጌታ እኮ አለ፣ ጌታ እኮ እንዲህ ነው የሚለው የታጠቅነው ቃል አለን ወይ? አልፈን እንኳን ለመሰጠት ብርሃን ልናበራ ጨው ልንሆን ተዘጋጅተናል ወይ? በዚህ ዘመን ልንሆን የሚገባው እግዚአብሔር የሚሰራበት ዘመን ስለሆነ እንድንዘጋጅ። እግዚአብሔር የተመሰገነ ይሁን። ምሳሌ 6 ላይ አንድ ነገር አነባለሁ። አንተ ታካች ወደ ገብረ ጎንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን። አለቃና አዛዥ ገዥም ሳይኖራት መብሏን በበጋ ታስተናዳለች፣ መኖዋንም በበጋ ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍህስ መቼ ትነሳለህ? እያለ ያችን ትንሽ የሆነች እንስሳ ምሳሌ ያደረገ መንግዜ መዘጋጀትና የሚያስፈልገንን ነገሮች ሁሉ መሰብሰብ እንዳለብን እግዚአብሔር ቃል በዚህ ምሳሌ ይናገረናል። ገብረ ጉንዳንን ታቃላችሁ ተሰልፎ ሲሄዱ ታያላችሁ። ማንንም የሚመራቸው የለም፣ ራሳቸው የሚያደርጉትን ያቃሉ። ምን አይነት ወይዘርቻን እግዚአብሔር እንደገጠመላቸው ይታወቀ። በጋ በሆነበት ጊዜ፣ ፀሐይ በሆነበት ጊዜ ሄደው ምንም ሳይጣሉ ሳይገፋፉ አንዱ አንዱን እንትን ሳይል ይሰበስባሉ ምግባቸው። በክረምት ደግሞ ቢወጡ ፍሪዝ አድርገው እንደሚሞቱ ምን አይነት እውቀት እግዚአብሔር እንደሰጣቸው አይታወቅም። እግዚአብሔር ድንቅ አምላክ ነው። እግዚአብሔር ይመስገን። እዛ እንኳን እግዚአብሔር የሰጣቸውን ታለንት ተጠቅመው ነፍሳቸውን ህይወታቸውን የሚጠቅመውን ነገር ያዘጋጃሉ። በበጋ ለሚሰበስቡት ልጆች ተወለን ድሮ ትንሽ ሲሄዱ ትምህርት ቤት ለሚሄዱ ተሰልፈዋል ምናምን እያልን እናስብ ነበረ። ከዛ የበለጠ ነገር ነው እነሱ ውስጥ ያለው። እግዚአብሔር ጠቢብ አምላክ ነው። ለፈጠረው ሁሉ ደግሞ የሚያስፈልገውን ጥበብ እንደዛው የሚሰጥ ነውና በእነሱ ምሳሌ ተጠቅመን ልንዘጋጅ ይገባናል። እኛ ከዛ የበለጠ ነገር አለ በውስጣችን። ሌላው ደግሞ እኛ ውስጥ ያለው ነገር ፈቃደኝነት አለ። በፈቃዳችን ነው ልናደርግ የሚገባንና እግዚአብሔርን የሚጎለንን ጥበብ እየለመንን ለእግዚአብሔር መንግስት ራሳችንን ብናዘጋጅ ምርታማ ትርፋማ እንሆናለን ማለት ነው። እግዚአብሔር የተመሰገነ ይሁን። አንደኛ ቆሮንቶስ 3:9 ላይ ስንመለከት የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንጻ ናችሁ፣ ከእሱ ጋር አብረን የምንሰራ ነን። የምንሰራ ነው ከሆነም አረሙኝ የምንሰራ ነን ብሎ ይናገራል። እግዚአብሔር ከኛ ጋር በጣም ጉዳይ አለው። እርሻውን ገበሬው እርሻውን በጣም ይወደዋል፣ ይንከባከበዋል፣ ውሃ ያጠጣዋል፣ ያርሰዋል፣ ፍሬ እንዲያፈራ ያደርገዋል። እኛ ልሱ ደግሞ በመንፈሳዊ ዓለም እንደ እርሻ ነን። እንደገና አላ ሲሆን ደግሞ ህንፃውን በጥንቃቄ መሰረቱን አዘጋጅቶ ገንብቶ ትልቅ ህንፃ የሚባርክ ህንፃ ሰው የሚኖርበት ሰው የሚገለገልበት ያደርጋልና እግዚአብሔር እኛም ላይ ይሰራብናል፣ ሌት ተቀን ይሰራብናል። እንደገና ከኔ ጋር ደግሞ ስሩ ይሆናል። ድርሻችንን ለማድረግ ትጉነን ወይ? በዚህ ዘመን ምንድን ነው ድርሻዬ? ራሳችንን ከሰው ጋር አናወዳድር። ከኛ የበለጡ ጎበዝ ሰዎች አሉ፣ ደግሞ የማይመቻቸውም አሉ። ግን ማንም ባሉ አይደለም፣ ሁሉም የራሱ ድርሻ ስላለው በሰጠን ነገር ባለን ነገር ሁሉ እግዚአብሔርን ለማገልገል ሰራተኛ ለመሆን ከበረከቱ ለመካፈል ልንዘጋጅ እግዚአብሔር ይመስገን። ገበሬው ደግሞ እግዚአብሔር ነው፣ አባታችንም እሱ ነው፣ አናጺውም እግዚአብሔር ነው። ስለዚህ ከእሱ እጅ ማንም የሚያወጣን የለም። የእኛ ስፍራ የእኛ ድርሻ መታዘዝ ብቻ እንደሆነ የእግዚአብሔርን መንፈስ ደግሞ እንዳናሳዝን ልንጠነቀቅ ይገባናል። አጠገባችን የሚቀምጡ ወንድሞቻችንን እህቶቻችንን ራሳችንን ቆጥበን ቢሆን ወይም ደግሞ ከላይ የሆነ ትህትና አሳይተን እንዳይቀየሙ ልናደርግ እንችል ይሆናል። ሆነ ለማስቀየም መልካም ቢሆንም ይሄ ምንም ፍሬ የለውም። መንፈስ ቅዱስን ግን ልንደበቀው አንችልም። ቅዱስን መንፈስ እንዳናሳዝን በጣም መጠበቅ አለብን። ያለ መንፈስ ቅዱስ ማለት እኛ ከባህር እንደወጣ አሳ ነው የምንሆነው እና የእግዚአብሔር መንፈስ ከእኛ ጋር እንዲሆን ሁልጊዜም እንድናዳምጠው እንድንታዘዘው እንዲመራን በማናውቀው መንገድ ሁሉ መንፈስ ቅዱስ ይመራናል። እያንዳንዳችሁ መስክሩ ብትባሉ አስባችሁበት መጥታችሁ መስክሩ ብትባሉ የእግዚአብሔር መንፈስ መርቷችሁ ከክፉ ነገር እንደዳናችሁ ክፉ ከማድረግ እንደተመለሳችሁ ልትመሰክሩ ትችላላችሁ። እና ያ መንፈስ ቅዱስ እኛ ከቅድስና በምንወጣበት ጊዜ ቅዱስ በማንሆንበት ጊዜ ያዝናል። ያን ሀዘኑን በውስጣችን ያሰማናል። ብሎም ደግሞ አንመለስ የምንል ከሆነ ሊለየን ይችላል። መዝሙር 51 ቁጥር 11 ላይ ንስሐ ይገባል ዳዊት። በሚገባበት ጊዜ ንስሐውን እየገባ እያለ ቅዱስ መንፈስህን ከኔ አትውሰድብኝ ይላል። ትንሽ ልጅ መጫወቻ ብትነጥቁት አትውሰዱብኝ ብሎ እንደሚለው ለትንሹ ልጅ መጫወቻው ክቡር ነገር ነው። እሱም ደግሞ መንፈስ ቅዱስ እንዴት እንደሚያስፈልግ በመንፈስ ቅዱስ ከተለዩ ምን በቃ ከንቱ እንደሚኮን ስለሚያውቅ ቅዱስ መንፈስ ግን አትውሰድብኝ ያለ ሲማልድ እንሰማለን። እግዚአብሔር የተመሰገነ ይሁን። ቅዱሳን ዘወትር በቅድስና ከፍታ ላይ እንድንገኝ ዘጋ ይገባናል። ሁላችንም እረፍ ፈልገን ስጋና ጊዜያዊ ነገሮች እንዳያታልሉንና ከቅድስና እንዳያጎሉን በጥፋት መስመር እንዳንገባ ሰይጣን ደግሞ እንዳይሸነግለን። የሰይጣን ሽንገላ ረቂቅ ነው። በአሁኑ ዘመን በብዙ መንገድ ሰዎችን ይሸነግላል። ብለው ካዳመጡት ብዙ ነገር አለ በዚህ ዘመን የሚሰማ እሱም ዘመኑ እንዳለቀበት አውቆ በጣም እየተራወጠ ሰዎችን ከእግዚአብሔር መንገድ ሊያወጣ የሚተጋበዝ ዘመን ስለሆነ ብዙ ነገር አለው የሚያደርገው። ለአንዱ ሌላ ነገር ነው የሚያደርገው፣ ለሌላው ሌላ ነገር ነው የሚያደርገው። የተለያየ ነገር አለ። ልንነቃበት፣ ልንገስጸው፣ በጸሎት ፊታችን የሚመጣውን ነገር ልንመረምር ይገባልና በሱ ተጣለን ተሸንግለን ከእግዚአብሔር መንገድ ከቅድስና እንዳንጎል ልንጠነቀቅ ይገባናል። ዘወትር የእግዚአብሔርን ድምፅ ለመታዘዝ መዘጋጀት። መታዘዝ መልካም ቢሆንም ቀላል ላይሆን ይችላል። ያ በሚገኘው ሌላ ቦታ አይደለም፣ በእግዚአብሔር እግር ስር ሆኖ በመበርታት ነው። እግዚአብሔር ያግዘን። ከቅድስና እንዳንጎል እንግዲህ እግዚአብሔር ይርዳን። በፈተና ደግሞ የሚጸና ሰው የተባረከ ነው። መጀመሪያ ስንጀምር የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል ስለሚል መከራን እንኳ ቢመጣብን እግዚአብሔር በተአምር ያድነናል። ማንችለው ነገር ቢመጣብን እግዚአብሔር ያስችለናል። ብዙ ሰዎችን ታሪክ ስንመለከት አንዳንድ ጊዜ የራሳችንም እኔ ነኝ እንዴ እንደዚህ ሆኜ ያለፍኩት የምንልበት ነገር ሊኖር ይችላል። ያ የሚመጣው በእግዚአብሔር እርዳታ ነው እና እግዚአብሔር እዚህ ወይ ያካፈልኳችሁንም እናንተንም በዓለም ዙሪያ ያሉትን ቤተክርስቲያን ቅዱሳንን ሁሉ እግዚአብሔር በዚህ ነገር እንዲባርክ እግዚአብሔር ይሁን ፈቃድ ይሁን። እግዚአብሔርን አመሰግናለሁን። አጭር መልእክት ነው ያቀረብኩት፣ ግን በቃ ጌታ የረዳኝ ይህን ያህል ነው። እግዚአብሔር ይባርካችሁ።